ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብራችሁን ስለምትቆዩ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በምስልና በድምፅ ቅንብሩ ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። ዛሬ ዘለግ ያለውን የስርጭታችንን ክፍል የሚወስደው ውይይት ነው። የምንወያይበትን ጉዳይና የተወያዮቻችንን ማንነት ተመልሼ አስተዋውቃችኋለሁ። የአፍሪካ መሪዎች ተነሳሽነት በእንግሊዝኛ መጻሩ ያሌ በአሜሪካ መንግስት የሚደገፍ የነገ አህጉር ተረካቢ ወጣቶችን ጥረት ለማገዝ የተዘረጋ መርሃ ግብር ነው። በተለይ ማንዴላ ዋሽንግተን ፌሎሺፕ በተሰኘው መርሃ ግብር ስር ከመላው አፍሪካ የተለያዩ መስኮች የላቀ ብቃት ያሳዩ ወጣቶች ተመርጠው ዩናይትድ ስቴትስ ውስጥ በሚገኙ ኮሌጆችና ዩኒቨርሲቲዎች ውስጥ ለሳምንታት የተለየ መልክ ያላቸው ስልጠናዎችን ይወስዳሉ። ኢትዮጵያ ውስጥ የነበረውን የጋለ ፉክክር አልፈው በቅርቡ ዩናይትድ ስቴትስ ከመጡ ወጣቶች መካከል ሁለቱ የዛሬ እንግዶቻችን ናቸው። እንግዶቼ በኢንዲያና ግዛት ከሚገኘው የፐርድ ዩኒቨርሲቲ በቀጥታ አብረውን ይቆያሉ። ከመርሃ ግብሩ ጋር የተያያዙ ሀሳቦችን እንለዋወጣለን። የመጀመሪያው እንግዳዬ ቦኤዝ ብርሃኑ ነው። ቦኤዝ ደቡብ ኢንጂነሪንግ የተባለ በተለይ ግብርና አገዝ የሆኑ ቴክኖሎጂ ምርምሮችን የሚያደርግ ዓለም አቀፍ ሽልማቶችን የወሰደ ድርጅት አጋር መስራች ነው። ቦኤዝና አጋሮቹ በቅርቡ ኦስቱ ጆይ በተሰኘ ተባባሪ ተቋማቸው በኩል ያቀረቡት በአፈር ውስጥ የሚገኝ ንጥረ ነገርን በመመርመር ለገበሬዎች ጥቆማ የሚሰጥ ቴክኖሎጂ አህጉራዊ ሽልማትን አሸንፏል። ቦኤዝ እንኳን ደህና መጣ።
አመሰግናለሁ አፒ፣ እንኳን ደህና ቆያችሁኝ።
በጣም አመሰግናለን። እኛም ሁለተኛው እንግዳይ አምሮ ወርቁ ነው። አምሮ የእንጅባራ ዩኒቨርሲቲ የገበያ አስተዳደር ትምህርት ክፍል መምህር ሆኖ ከመስራቱ በተጨማሪ በተለይ የግብርና ምርቶች ግብይት ሰንሰለትን ለማዘመን በሚረዱ ምርምሮች ይታወቃል። በተለያዩ ጥናታዊ ጽሑፍ አውታሮችና ተነባቢ መገናኛ ብዙሃን ላይም የተሰማራበትን ዘርፍ የሚመለከቱ ጽሑፎችን ለአንባቢያን አቅርበዋል። አምሮ አንተም እንኳን ወደ ውይይታችን በሰላም መጣህ።
እንኳን ደህና ቆየኛ ፍራም፣ አመሰግናለሁ።
ሁለታችሁንም በድጋሚ በአድማጮቼ ስም እጅጉ አመሰግናለሁ። እንግዲህ እንደሚታወቀው የማንዴላ ዋሽንግተን ፌሎሺፕ ተሳታፊ ለመሆን ጠንካራ ውድድርን ማለፍ ይጠይቃል። ከ49 የአፍሪካ ሀገራት መካከል ከ30,000 የሚበልጡ ወጣቶች በዚህ እድል ውስጥ ተጠቃሚ ለመሆን ውድድር ውስጥ ገብተው ነበር፣ ተወዳድረው ነበረ። ሁለታችሁ ከኢትዮጵያ ከተመረጡ ጥቂት ወጣቶች መካከል ናችሁ። ይህን እድል ማግኘታችሁ የፈጠረባችሁን ስሜት ቀድማችሁ ለአድማጮች ለተመልካቾች ታስረዱልናላችሁ። አብራችሁ ደግሞ ለተመራጭነት አብቅቶናል የምትሉት ጠንካራ ጎናችሁ ወይም ደግሞ አበርክቶታችሁ ምን እንደሆነ ትነግሩናላችሁ ብዬ አስባለሁ። ከቦኤል ልጀምር።
እሺ እሺ፣ አብቲ አመሰግናለሁ። ያው ማንዴላ ዋሽንግተን ፌሎሺፕ 2014 ይመስለኛል የተጀመረ ፕሮግራም ነው። ለሁለተኛ ጊዜ ስሞክር ነው እኔ ይሄንኛው። መጀመሪያ ዙር ሞክሬ አልተሳካም ነበር። ሶ በጣም ከኢትዮጵያ ወደ 2000 አፕሊካንቶች እንደነበሩ ነበር የተነገረ። 2000 አፕላይ ያደረጉ ወጣቶች ነበሩ። አንዱ እኛ የተረዳሁት ነገር ምንድነው፣ እየሰራን ያለነው ነገር በሰዎች ላይ ወይም በሰዎች ላይ ኢንፍሉዌንስ እየፈጠረ እንደሆነ። ብዙ ጊዜ ብዙ ሰርተንም ትንሽ እንደሰራን ነው የሚሰማንና፣ ግን ስፔሻሊ በሊደርሺፕ ዘርፍ ላይ ይሄ ቢዝነሶቹን ሊደር በማድረግ ላይ ጥሩ አስተዋጽኦ እንደነበረኝ እንድረዳ አድርጎኛል። ደግሞ እኛን ራሳቸው ኢንተርቪው ሲያደርጉ ከእኛ ውስጥ ያለውንም ነገር አይደንቲፋይ ማድረግ ችለው ነው ወደዚህ ወደ ፐርድ ዩኒቨርሲቲ የላኩን። እንደምታውቀው ፐርድ ዩኒቨርሲቲ በጣም እንደዚህ ግብርና ዘነክ የሆኑ የፈጠራ ስራዎችን ወደ ስራ የማስገባት ትልቅ ልምድ አለው እና እኛም ያ ነበር ትልቁ ቻሌንጅ የነበረው። ዩኒቨርሲቲ ውስጥ ያለነው የግብርና ኢኖቬሽኖች በየአመቱ ይመጣሉ፣ በየአመቱ አድቫይዝ እናደርጋለን፣ ግን አብዛኛው ኢኖቬሽኖች አብዛኛው ተማሪዎች ግቢ ውስጥ ነው ጥለውት የሚሄዱት እና ያንን የሚያስቀር አይነት ኤክስፒሪየንስ ወይም ልምድ እንድናገኝ ያደርገናል በዚህ ዩኒቨርሲቲ መጣታችን ማለት ነው። ያንንም ነው የለዩት፣ እንደ ጎደልን ተረድተው ነው እዚህ የላኩ። በጣም ደስ ብሎናል። በኢትዮጵያ የአሜሪካ አምባሳደርም ነው ዌልካም ተደርጎልናል። በአሜሪካ ኤምባሲ ውስጥ አዲስ አበባ ያለው እና እኔ በጣም ደስ ብሎኛል ማለት ነው።
አመሰግናለሁ። ቦኤዝ አምሮ ወደ አንተ ልምጣ። በርካታ ተወዳዳሪዎች ነበሩ። ምናልባት የዳኞችን ልብ የገዛው ጠንካራ ጎን የምትለው ምን ነበረ? በዚህ ውድድር ውስጥ እንድታሸንፍ የረዳህ ነገር ምንድን ነው የሚለውን ጠቅለል አድርገህ አንተም ለአድማጮች አጋራ።
እሺ አሳሙ፣ እንግዲህ እኔ ላለፉት 3 አመታት እና ከዛ በላይ የሚሆነውን በዩኒቨርሲቲ ማርኬቲንግ አስተማሪነት እያገለገልኩ ነበር። ከዚህ በተጨማሪ እኔ ታደርግ የነበረው ምንድነው በአካባቢው ያሉ አርሶ አደሮችን ያሉባቸውን ችግሮች በመለየት በራሴዎችም ጭምር እየዞርኩኝ ያሉባቸውን ችግሮች ጥናቶች ሰራ ነበር። ጥናቶቹን ከመስራትም ባሻገር የተለያዩ ኢትዮጵያዊና ኢትዮጵያን ያልሆኑ በተለያዩ የዓለም ዩኒቨርሲቲዎች የሚያስተምሩ ፕሮፌሰሮች ጋር ከነሱ ጋር በመተባበር እነዛን ጥናታዊ ጽሁፎች ለህትመት በማብቃት ከጥናታዊ ጽሁፎች ላይም የተመሰረቱ ዋና ዋና ነጥቦችን በማውጣት እነዚህ አርሶ አደሮች ትርፋቸውን የሚጨምሩበትን ሁኔታና የገበያ ትስስሩን እንዴት አድርገው እነሱን ወደሚጠቅም መንገድ መውሰድ እንደሚችሉ ስልጠናዎችን በተከታታይ እንሰጥ ነበር። ከዛ በተጨማሪም የኮቪድ-19 አገራችን በገባበት ወቅት ዩኒቨርሲቲዎች ተዘግተው እንደነበር ይታወቃል። በዛ ወቅትም የትምህርት የመማር ማስተማሩ ሂደት እንዳይቋረጥ በኦንላይን በማስተማር የራሴን ጥረትም ታደርግ ነበር። በዚህም ብዙም ስኬታማ ባንሆንም ምክንያቱም አገራችን ላይ ባለው ዲጂታላይዜሽን ችግር መሰረት ግን የራሳችንን ጥረት እያደረግን ነበር። ከዚህም በተጨማሪ የተለያዩ በጎ አድራጎት ስራዎች ላይ የዩኒቨርሲቲ መንግስት ከሚመድብለት በጀት በተጨማሪ የራሱ ገቢ እንዲኖረውም የኢንተርፕራይዝ በማቋቋም እና ያንን ኢንተርፕራይዝም በስራ አስኪያጅነት በመምራትም የራሴ የሆነ ሮል ስለነበረኝ እነዚህ ነገሮች በደንብ ማስረዳት በመቻሌ እና አንዳንድ ጥናታዊ ጽሁፎችም ራሳቸው አፍ አውጥተው መናገር ስለሚችሉ ዘመኑ ጥሩ ስለሆነ በእነዚህ ሁኔታዎች የነበሩትን ሁሉ በጣም አስቸጋሪ ውድድር ነበር። ያንን ሁሉ አልፈን ዛሬ እዚህ እንድንመጣ ችለናል ማለት ነው።
በጣም አመሰግናለሁ አምሮ። እንግዲህ ሁለታችሁም በመላለም እጅግ ተደናቂ ከሆኑ የግብርና ምርምርን በማስተማርም ስም ካላቸው ዩኒቨርሲቲዎች መካከል አንዱ በሆነው የፐርድ ዩኒቨርሲቲ ውስጥ ነው የምትገኙት። በዚህ ዩኒቨርሲቲ ውስጥ የምታገኙት ስልጠናና የምታገኙት እገዛ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ? ባላችሁ ችሎታና በነበራችሁ እውቀት ላይ ምን ነገሮችን ይጨምራል የሚል ተስፋላችሁ? ወደ ቦኤዝ ልመለስ።
እሺ አቴ፣ በጣም ጥያቄ ነው። እኔ የሚገርማት እዚህ ዩኒቨርሲቲ በጣም ብዙ ነገሮች ነው ያየሁት። ማለት የመጀመሪያ ጊዜ ነው አሜሪካም ስመጣ። አንደኛ ይሄ ወርክ ኢቲክስ የሚባል ነገር በጣም ትልቅ ቦታ አለው። ሶ ያንን በጣም አስተውያለሁ። ሁሉም ሰው ስራውን በቃ ስራዬ ነው ብሎ ነው የሚሰራው። ለመዘናጋት አይደለም፣ በቸልተኝነት አይሰራም። ይሄ ደግሞ አንዱ ትልቁ ቻሌንጅ እያደረግን ያለን ነገር አንዱ ይሄ ነው። ስራዎችን ለመዘናጋት ነው የሚያገር ላይ ብዙ ሰው ዩኒቨርሲቲ ውስጥ ላለው ዩኒቨርሲቲ 4 አመት ቆይቻለሁ። ብዙ መምህራን አይቻለሁ፣ እኔንም ጭምር። ብዙ ጊዜ የተሰላችን ነው የምንሰራው፣ ሪዋርድ እየጠበቀን ነው። ስለዚህ አንድ ይሄንን በጣም ተመርያለሁ። ሌላው እንደ ግብርና ኢንስቲትዩት ወይም እንደ ምርምር ማዕከል ለኢኖቬሽኖች የሚሰጡት ቦታ ነው። ይሄ በጣም ትልቅ ትምህርት ነው የሰጠኝ። ትንሽ ኢኖቬሽንም ብትሆን አስፈላጊ ነገር መድበው ከከሸፈች ትክሸፍ፣ ከቀጠለች ደግሞ ትቀጥል ብለው ነው የሚሰሩ እና እኔ እዚህ ያየኋቸውን ኢኖቬሽኖች ሳይ በጣም ትናንሽ የሆኑ ግን በጣም ትላልቅ ቦታ የተሰጣቸው ኢኖቬሽኖች አየሁ። ኢማጂን አደረኩ እኛ ጋር በጣም የምንለፋቸው ያውም በሌለ ቴክኖሎጂ በሌለ ገንዘብ ሶፊስቲኬትድ የሆኑ ሲስተሞች ለመስራት ምንሞክራቸው ግን እዛው ግቢ ውስጥ የቀሩ አሉ እና ይህንም በጣም አስተውያለሁ። ይህንን በጣም እንድማር አድርጎኛል። የገቨርንመንት ድርጅቶች ስፔሻል ዩኒቨርሲቲዎች ተማሪ ከስራ የመፈለግ አቅም ጋር ማውጣት ሳይሆን ያለባቸው ተማሪ ከስራ ጋር ነው አብረ ማውጣት ያለባቸው። አንዱ ፈርዱ በዚህ ነው። በጣም ታለንትድ የሆነው አይ ቲንክ የበፊቱ ፕሬዚዳንት ይመስለኛል እንደነገሩን ከሆነ ይሄ ለተማሪዎች ስታርታፕ ኢንኩቤሽን ላይ ፋይር ስታርተር የሚባል ፕሮግራም ጀምረዋል። እና ምንድን ነው የሚሰራው? ተማሪዎች የሚሰሩትን ፕሮጀክት ከግኝት ባሻገር እንዴት አድርገን ነው ወደ ተጠቃሚ ማድረስ የምንችለው የሚለውን ታርጌት አድርጎ የሚሰራ አንድ ጊዜ ፕሮጀክቱን ከጨረሱ በኋላ ወዲያው ያንን ፕሮጀክት ወደ ፋይር ስታርተር ወደሚባለው ፕሮግራም ገብቶ ወደ ቢዝነስ ይቀየራል ማለት ነው። በዛም እጅግ በጣም ብዙ በሚሊዮን የሚቆጠር ዶላር ሬዝ አድርገዋል ለዩኒቨርሲቲ ተማሪዎቹ ትላልቅ ስራ ፈጥረዋል እና ይህንም በጣም አስተምሮኛል። ዊ ሃቭ እኛም እድል አለን እኛ ይሄ ብቃት ያላቸው ወይም አቅም የሌላቸው ተማሪዎች ወይም ስለሆነ ሳይሆን ተገቢውን የሆነ ጊዜና ተገቢ የሆነ ሪሶርስ ስለሌለ ነው ተማሪዎቻችን ወጥተው ስተፈላጊ ሆነ። ስለዚህ ያንን ለማስቀረት ጥሩ ልንወስደው የምንችል ከዚህ ልንወስደው የምንችል ጥሩ የሆነ ምሳሌ አግኝቻለሁ። እኔ ያው ቅድም በጀመሪያ ባልተናገርኩት ጅማ ዩኒቨርሲቲ ነው የማስተምረው። ጅማ ዩኒቨርሲቲ ላይ ያለቱ ምን ያህል ኢኖቬሽኖች እንደሚሰሩ አውቃለሁ፣ ምን ያህል ኢኖቬሽኖችም እዛው ተጥለው እንደሚወጡ አውቃለሁ። ያንን ለማስቀረት የሚያስችል አይነት ፍሬምወርክ ነው ከፈርድ ዩኒቨርሲቲ የተማርኩት። አጠቃላይ ደግሞ ከማህበረሰቡ ብዙ የአይነት የላይፍ ስታይል ተምሮ ያለው እንደዚህ የተረጋጋ ህይወት፣ ሪስፔክት፣ ሰዎች ለሰዎች ያላቸው ሪስፔክት፣ እነዚህ እነዚህ እንግዲህ ባጭሩ እነዚህ ብዙ ነገር የተማርኩት ባጭሩ እነዚህ ይመስላሉ።
አመሰግናለሁ ቦኤዝ። ወደ አምሮ ልምጣና እንግዲህ አንተም ቦኤዝም ሁለታችሁም የኢትዮጵያን ገበሬዎች በሚጠቅሙ ስራዎች ውስጥ ተሳታፊ ናችሁ። በስካሁን ቆይታችሁ ዩናይትድ ስቴትስን የግብርና መልክ በተወሰነ ደረጃ ያያችሁ መስለኛል። እንደው ቀልቤን ስቦታል የምትለው ወደ ሀገሬ ስመለስማ ይሄንን መሞከር አለብኝ ያስባለህ ልምድ፣ አሰራር ወይንም ቴክኖሎጂ ተመልክተህ ይሆን በስካሁን ቆይታ?
አዎ ሀብታሙ፣ እንደምታውቀው ነው እንግዲህ ቅድም አንተም ስትናገር እንደነበረው የኔ የትምህርት ታሪክ ማርኬቲንግ ላይ ነው። ነገር ግን ኢትዮጵያ ውስጥ ምንም ብትማር የግድ ከግብርናው ጋር ተያያዝከው ውጤታማ የመሆን እድሉ በጣም ዝቅተኛ ነው የሚሆነው። ምክንያቱም ትልቁን ኢኮኖሚም የስራ እድልም የውጭ ምንዛሬም ማምጣት የምንችለው ዞሮ ዞሮ ግብርናውን ማዘመን ስንችል ነው የትኛውም ትምህርት ቢኖረን የትኛውም ልምድ ቢኖረን። እና እንደ ቦይዝም ሲናገር እንደነበረው ፐርዱ ዩኒቨርሲቲ እንግዲህ አሜሪካ ውስጥ ካሉ ዩኒቨርሲቲዎች በተለይ በግብርናው ዓለም ላይ ካሉ ምርጥ 10 ዩኒቨርሲቲዎች አንዱ የሚባል ነው። በዚህ ማንሳት የምፈልገውም በጣም የሁላችንም ኩራት የሆኑት የዓለም የፉድ ሎሬት የሆኑት ፕሮፌሰር ገቢሳ ደሳም እዚሁ ነው በተመራማሪነት የሚያገለግሉት። ስለዚህ እንግዲህ እኔ በጣም ብዙ ነገር ነው እያየን ያለ ነው። እኔ ብዙ የጎበኘናቸው ድርጅቶች አሉ። ከሱ በላይ እኔ በጣም እያስተማረኝ ነው ብዬ ማምነው ከሌሎች የአፍሪካውያን ወንድሞቼ የምማረው ነገር ነው። እዚች ላይ አንዲት ከዚህ በፊት በዚህ ፕሮግራም የተሳተፈች ኢትዮጵያዊት ያለችውን መድገም እፈልጋለሁ። እሷ ኢትዮጵያዊ ሆኜ መጥቼ አፍሪካዊ ሆኜ ተመለስኩ ነበር ያለችው እና ከሌሎች ጎረቤቶቻችንም በጣም ብዙ የምንማረው ነገር እንዳለ ገብቶኛል። ከጎበኘናቸው ድርጅቶች ውስጥ በዋናነት ላውንች ፊሸርስ የሚባል ካምፓኒ አይተን ነበር ወደ ኢንዲያናፖሊስ ከተማ ተጉዘን። እነሱ ለስራ ፈጣሪዎች የተለያዩ የምክር አገልግሎቶችን እና ከኢንቨስተሮች ጋር በማገናኘት ሀሳቦች ወደ ድርጅትነት እንዲያድጉ የሚሰሩ እና በጥቂት ዓመት ቆይታቸውን በጣም በመቶዎች የሚቆጠሩ ቢዝነሶችን ከሀሳብነት ወደ እውነተኛነት ያመጡ ድርጅቶች ናቸው። እና ኢትዮጵያ ውስጥ አሁን በጣም ብዙ ሀሳብ አለ፣ ገንዘብ ያለው ሰውም አለ፣ የስራ አጥነት ችግር አለ። ስለዚህ እነዚህ ሶስቱ ነገሮች ወደ መፍትሄ ማምጣት እንደሚቻል አምኛለሁ። ሀሳብ ያላቸው ሰዎችን ገንዘብ ካላቸው ሰዎች ጋር በማገናኘት ሀሳብ ላይ ብቻ ሊቀሩ የሚችሉ ነገሮችን ወደ ትክክለኛ ቢዝነስነት ወደ እውነተኛነት አምጥቶ በጣም ሀገራችንን እየፈተነ ያለውን የስራ አጥነት ቁጥር መቀነስ እንደሚቻል አምኛለሁ። በዚህም መሰረት አንድ ሁላችንም ፕሮጀክት ይዘን ወደ ዩኒቨርሲቲው እንድንመጣ ተደርጎ ነበር። ለፕሮጀክቶቻችንም አሰልጣኝ ተመድቦልናል። ለእኔም እንግዲህ ፎርብስ ሊስት ላይ ከወጡ ምርጥ ወጣት ከተባሉ ሰዎች መካከል አንድ የሆነ ሰው ለእኔ አሰልጣኝ ሆኖ ተመድቦልኛል። ስለዚህ በዛ ፕሮጀክት እኔም አሁን ይዤ ወደ ሀገር የምመለሰው ነገር ምንድን ነው? የሀገራችን የስራ አጥ ቁጥር ግብርናውን በማዘመንና የግብርና አካባቢ ያለውን ስራ ጥራ በመጨመር እንዴት የስራ አጥነት ቁጥርን መቀነስ እንደሚቻል ፕሮጀክታችን ላይ እየሰራን እንገኛለን። ስለዚህ ያንን ይዤ ስመለስ ከዚህ የበለጠ ለውጥ እንደማመጣ አምናለሁ።
በጣም አመሰግናለሁ አምሮ። እንግዲህ ቀደም ብለህ አንተም ጠቅሰኸዋል፣ ይሄ መድረክ በትምህርትም በስልጠናም ሙያን የተመለከቱ ስልጠናዎች የሚስተናገዱበት ብቻም ሳይሆን ከተለያዩ የአፍሪካ ሀገሮች የመጡ ወጣቶች ባህላቸውን፣ ልምዳቸውን የሚያጋሩበት መድረክ ነው። እናንተ በበኩላችሁ ምን ያክል ያገራችሁን ባህል ለማስተዋወቅ ሞክራችኋል? በፌስቡክ ገጻችሁ አካባቢ የኢትዮጵያን ያገራችንን ገበሬዎች የሚመስል አለባበስ ለብሳችሁ በዩኒቨርሲቲ ደጅ ላይ ተነስታችሁትን ፎቶ እያየሁ ነበረ። ከሌሎች አፍሪካ ሀገራት ተወካዮች ጋር የነበራችሁ ቆይታ ምን ይመስል ነበረ? እንደው ከሰማችኋቸው የሌሎች ሀገራት ልምዶች መካከል ቀልባችሁን የገዙት የትኞቹ ነበሩ? የተወሰኑትን መጠቃቀስ ብንችል በወዝ ወደ አንተ ልምጣና የአምሮን ቆይቱ ልንሰማለን።
እሺ እሺ አንቴ አው እንግዲህ እኛ በተቻለን መጠን ሀገራችንን ለማስተዋወቅ ለማስተዋወቅ ሞክረናል። ለምሳሌ ያን ያየኸው ፎቶ አለ። ሌላ ደግሞ የባህል ሰዓት ነበርና ያኔ እኔ የራያ ባህላዊ ልብስ ነው እንዳጠቃላይ ለብሼ የሄድኩት። ያው መፋቂያ ሁሉ አልቀረም። መፋቂያ ይሄ ማበጠሪያ ጠጉር ላይ የሚፈቀው እሱ ሁሉ አድርገን እያንዳንዱ ሚኒንግ ስላላቸው ትርጉማቸውን ለሆቴሎቻችን አብረው እንዳሉ ከሌላ አፍሪካ ሀገር ለመጡ ሰመሰቻለሁ አሜሪካን ኢንቨስት ስላሉ አስተዳደሮች እያንዳንዱን ትርጉሙን ለማስረዳት ሞክረናል። በጣም ያገኘነው ሪያክሽን በጣም የሚገርም ነው። ምክንያቱም አንደኛ ብዙ ሰው አያውቃትም ይች ነገር እንትን በጣም የካበተ ሪክ አለ። በጣም ልንናገረው የምንችል ብዙ ነገር አለ እና በጣም ኤክሳይትድ የሆኑ ስለ ኢትዮጵያ ካላንደር፣ ስለ ኢትዮጵያ ታሪክ፣ ስለ ሂውማን፣ ስለ ሰው ዘር በሚያነሳው ስለ አድዋ ብዙ ነገር አሰብቻለሁ። ያንንም በማድረግ ሪፍሌክት ለማድረግ ሞክሬያለሁ አለባበስና ንግግር ማለት ነው። ሌላው ከእያንዳንዱ የአፍሪካ ሀገር ከመሰሉ ሰዎች ጋር በሚኖረን ግንኙነት ዲፕ የሆነ ኮንቨርሴሽን አድርገናል። ስለነሱም ብዙ ተምሬያለሁ። የተለያዩ ሀገራት ልክ እንደ ኢትዮጵያ ኢንዲፔንደንት የነበሩ ሀገራት አሉ። ላይቤሪያ፣ የተለያዩ ሀገራት በጣም ቸው ስለነሱ ያንን ተምሬያለሁ። ይዘው የመጡትም ስራ በጣም ተለምቅ ነው። እንዲያውም ከኛ ይልቅ በጣም ኮምፒቲሽን የነበረበት አለ። ለምሳሌ ናይጄሪያ እንደሰማ ነው ከሆነ ወደ 17,000 ምናምን አፕሊካንት ነው። 17,000 አፕሊካንት ወደ 30 ምናምን ሰው የተደረገ እናግ በጣም ታፍ የሆነ ኮምፒቲሽን ነበራቸው እና ይዘው የመጡት እንግዲህ በጣም ትላልቅ ማሳ ያላቸው አሉ። በዘመናዊ መንገድ ግብርና ናለም በአፍሪካ ውስጥ እየሰሩ ያሉ፣ ዲጂታላይዜሽን እየሰሩ ያሉ ልክ እኛ እንደምንሰራው በስልካቸው መጠቀም የጠዋትን በሽታ የሚለዩ ኦር ደግሞ እንደዚህ ማሳን አናላይዝ የሚያደርግ ሲስተም የሚሰሩ አሉ። እንደዚህ ፉድ ቴክኖሎጂ ላይ የሚሰሩ አሉ። በጣም ራሳቸው የሆነ ምግቦችን እየፈጠሩ እና ወደ ኤክስፖርት የደረሱ ሰዎች አሉ። እና ከነሱ ብዙ ነገር ነው እየተማርን ያለ ነው። ከተኝ አምሮ እንዳለ እዚህ ጀስት አሜሪካ ውስጥ የምንማረውን ቢዝነስ ብቻ ሳይሆን ከነሱም ተምረን ወደ እኛ ሀገር የሚወስደው የምንችለውን ነገሮችም እየወሰድን ያለ ነው። ፕላስ ደግሞ የእኛንም ቢዝነስ ወደ እነሱ ለማድረግ ኮንቨርሴሽን ንግግሮችን የጀመራቸው ሀገራት ሴሎዎች አሉ እና የእኛን ቢዝነስ እነሱ ሀገር ዘንድ ለመንቀፍ ማለት ነው። እና በአጠቃላይ ጥሩ የሆነ ኤክስፔሪንስ ሼር እያደረግን ነው። ታይማችንን ይሄ ጠቀም ነው እያስባለን።
አመሰግናለሁ ቦኤዝ። አምሮ ወደ አንተ ልምጣ። የእስካሁኑ ልምድ ልውውጥ ምን ይመስላል? ከሌሎች ባህል ጋር በተያያዘስ ምን አዳዲስ ነገሮችን አያችሁ? ምን ልምዶችን ቀሰማችሁ?
እንግዲህ ከሌሎች የአፍሪካ ወንድሞቻችን ጋር ይሄ የባህል ልብስ ልውውጡ፣ የቋንቋ፣ የአመጋገብ ይሄ ባህልን በሚመለከት ያሉ የኮንቨርሴሽኖች ይኖራሉ። ከእሱ በዘለለ ግን እኔ በጣም በትልቁ የተረዳሁት ነገር ምንድን ነው? አብዛኞቹ በሀገራቸው በግለሰብ ደረጃም በተቋም ደረጃም ቅድሚያ መሰጠት ያለበትን ነገር ለጨርሰው በጣም የለየለት ስራ ላይ ናቸው እና በጣም የሚያስቀናኝም እኔ እሱ ነው። እንደኛ ሳስበው አሁን እኔም ቦይዝም ሌሎች ጓደኞቻችንም በደንብ እንግዲህ ብታወራ አብዛኞቻችን ያለ ተቋማት ልክ በግላችን ነው አብዛኛውን ስራ እየሰራን ያለ ነው እና በእነሱ ሀገር ግን በአብዛኛው በመንግስትም መንግስታዊ ያልሆኑ ድርጅቶችም ህዝቡም እነሱ በግለሰብ ደረጃ የሚሰሯቸው ነገሮች ላይ በጣም የፕራዮሪቲ ችግር የለባቸውም። በደንብ ተደጋግፈው ይሰራሉ። በዚህም ምክንያት አብዛኞቹ ማሳ ያላቸው ኤክስፖርት ማድረግ የጀመሩ ድርጅት ፋብሪካዎችን መክፈት የጀመሩ ናቸው። ግን እነሱ የተነሱባቸውን ሀሳቦች እና እኛም ኢትዮጵያውያን ያለንን ሀሳቦች ደግሞ ብታይ ከእኛ ብዙም የተለየ ሀሳብ የላቸውም። ግን ትልቅ ችግር የምታየው በዚህ አጋጣሚ ምንድን ነው? እኛ ሀገር ላይ በጣም ብዙ ሐሳብ ያለው ሰው እንዳለና ያንን ወደ ተግባር መለወጥ ምን ያህል ተራራ ይሆነብን እንዳለ ነውና እነሱ ጋር ይህ ነገር በቃ የተሻለ ሐሳብ ያለው ሰው ካለ ያንን ነገር ለመተግበር እኔ ያህል ከባድ ቻሌንጅ እንደሌለው ምንም እንኳን በየሀገሩ የተለያየ አስተዳደራዊ ችግር ቢኖርም በእነሱም እንኳን አንዳንድ ቅድሚያ የሚሏቸው ነገሮች ላይ ግን በጣም በጋራ እንደሚስማሙ አይቻለሁ። በተለይ ግብርናን በሚመለከት እየሰሩ ያሏቸውን ነገሮች ላይ በቃ እነሱ በጣም በትልቁ ስራ ላይ እንደሆኑና እኛ ደግሞ ትንሽ የመዘናጋት እና ቅድሚያ መስጠት ያለብን ነገሮች ላይ ትንሽ የፕራዮሪቲ ችግር እንዳለብን ተረድቻለሁ እና እሱ በጣም አንቀቶኛል ብዬ አስባለሁ እና ሌሎችም ተቋማት ይህንን ፕሮግራም ቢያዩ ጓደኞቻችን ምን እየሰሩ እንደሆነም እንግዲህ ተመልሰን የምንናገርበት መንገድ ከተገኘ እኛም እንደው የቅድሚያዎቻችን ላይ ብንነጋገር ደስ ይለኛል ብዬ አምናለሁ። እሱን ነው በደንብ የተማርኩት። አብታሙ
እጅግ በጣም አመሰግናለሁ። በኤዝ ብርሃኑና አምሮ ወርቁ ከዘንድሮ የማንዴላ ዋሽንግተን ፌሎሺፕ አሸናፊ ተሳታፊዎች መካከል ናችሁ። ስለ እስካሁኑ ቆይታችሁ ሀሳባችሁን ስላካፈላችሁን በእጅጉ አመሰግናለሁ። እንግዲህ ሁለታችሁም መልካም አንድ ተጨማሪ ደቂቃ አለን። በኤዝ ሀሳብህን
ሳልናገር ምንፈልግ ነው ምን አሁን ኢንዳናንስ ሳይ በጣም ሜዳ ነው እና በጣም ሜዳ ነው ዩቲላይዝ ነው ሜዳው እያንዳንዱ አንድ ባንድ ዩቲላይዝ አድርገውታል። ምንም ክፍት ቦታ የለም እና ይህን ነገር ኢትዮጵያ ውስጥ ማይቻል ለምሳሌ ከጅማ ወደ ስቴት ሚሄድ ኤሊሶ ምናምን ከአዲስ አበባ እስከ ውጭ ያለው በጣም ቅል ያለ ሜዳ ነው እና እድል አለን እኛም ኢንቨስት ለማድረግ ናቸው ሪሶርስ አለን። በጣም ለእጽዋቶች የተመቻቸ አይነት ኢንቫይሮንመንት አለን። እንዲያውም ሪስክ ደም አይተን ነበር ፎር ዩኒቨርሲቲ እና የአበሻ ጎመን ለማሳደግ ተክለው ጭራ እምቢ አላቸው። አልፈልግም አለ፣ ፍሬ አልሰጥም አለ። አየሩን አመቻችተውለት ቴምፕሬቸሩን ሴት አድርገውለት በጭራሽ ፍሬ አልሰጥም አለ እና እኛ ላይ እንዴት ፍለሪሽ እንደሚያደርግ እናያለን። እና መሬቱም አየሩም ሁሉም ነገር የተመቻቸው ግን ከዚህ መውሰድ ያለብን እና ኢምፕሊመንት ማድረግ ያለብን ነገሮች አሉ። ስፔሻሊ ቴክኖሎጂን ከግብርና ጋር ኢንተርፌስ ለማድረግ ፖሲብል ከሆነ የገቨርንመንት ኦፊሻሎች ኢንቮልቭ ቢያደርጉ እዚህ ባየናቸው ኮወርኪንግ ስፔሶች ውስጥ ኮወርኪንግ ስፔሶች እንዲፈጠር ያደረጉት የከተማው ሜሄሮች ናቸው። ትናንሽ ከተማ ሜሄሮች ሚሊዮን ዶላር አውጥተው ኮወርኪንግ ስፔስ ወጣቶች መጥተው ስራ ዲቨሎፕ የሚያደርጉበት ስፔስ ዴቨሎፕ አድርጓል። እኛም ማለት ሚያዝ እንቅስቃሴዎች አሉ፣ ጥሩ እንቅስቃሴዎች አሉ። ላይብረሪዎች ተገንብተዋል በትልቅ ኢንቨስትመንት እና ለእነዚህ ለኮወርኪንግ ስፔሶችም መንግስትም ቢሆን ቦታ መስጠት አለበት። መንግስት ደግሞ ቦታ የማይሰጥ ከሆነ በውጭ ያሉ ኢትዮጵያውያኖች አሁን ብዙ ኢትዮጵያውያኖች አይፈላል ኢንቮልቭ ቢያደርጉ እኛ እዚህ ያየነውን ልምድ እዛ ለመተግበር ቅድም አምሮ እንዳለው ፎከስ ፕሮጀክት ብለን ፕሮፖዛል የሚያስፈልግ ነገሮች ሁሉ እየጻፍን ነው። ከዚህ ካሉ ሜንተሮች ወይም እዚህ ካሉ ባለሙያዎች ጋር ያ ነገር እንዲፈጠር ካደረጉት ሰዎች ጋር አብረን ሆነን እኛ ገር ላይ ለመስራት እየሰራ ነው ያለ ነው እና ሰዎች ኢንቮልቭ ቢያደርጉ ስፔሻሊ ውጭ ያሉ ኤንትሮች እኛ አብቱ ከዚህ በፊት እንደርገዋል ገናል ለቦንጀሪ የሚል ካምፓኒ ስንታርገን ኦምሽ ቱ ጆይን የሚባል ካምፓኒ ከይታርገናል። ከዚህ ሁሉ ከዩኒቨርሲቲ የወጡ ናቸው። አሁን ደግሞ ፈርቲ የሚባል የከብቶች ላይ የሚሰራ ስታርታፕ ካምፓኒ ክሬት ሆኗል።
በጣም ቅርታ አድርግልኝ ቦኤዝ፣ ሌላ መድረክ ማመቻቸት አይቀርም ስላቋረጥኩ በጣም ይቅርታ። ነገር ግን ያለ ሰዓት አብቅቷል ስላለኝ ቴክኒሻናችን በጣም አመስግኝ ልሰናበታችሁ። ቦኤዝ ብርሃኑና አእምሮ ወርቁ ትልቅ አቅም ያላችሁ ወጣቶች እንደመሆናችሁ በሌሎች መድረኮች ኬቶቻችሁን ዳግም እንደምናወራ ተስፋ አድርጋለሁ። መልካም ቀን ይሁንላችሁ። አመሰግናለሁ አብራችሁ ቆያችሁ።
በጣም እናመሰግናለን አብታሙ።
ባሳለፍነው ሳምንት በአዲስ አበባ ለመጀመሪያ ጊዜ የተደረገ ነው የተባለ የምስራቅ አፍሪካ ሀገራት የጥበባትና የባህል ፌስቲቫል ተካሂዷል። ስለ ፌስቲቫሉ በመቀጠል ፀሐይ ዳምጦት ነግረናለች።
የምስራቅ አፍሪካ ሀገራትን ቀጠናዊ ትስስርን ለማጠናከር ያለመ የባህልና ክነርባብ ፌስቲቫል በአዲስ አበባ ከተማ ባሳለፍነው ሳምንት ተካሂዶ ነበር። የባህልና ስፖርት ሚኒስቴር ባዘጋጀው በዚህ ፌስቲቫል ኢትዮጵያን ጨምሮ ኡጋንዳ፣ ኬንያ፣ ታንዛኒያ፣ ደቡብ ሱዳንና ሌሎች ሀገራትም ተሳትፈዋል። በዚህ ፌስቲቫል ላይ የየሀገራቱ የእደ ጥበብ ውጤቶች፣ የባህል አልባሳትና ቁሳቁስ እንዲሁም ጌጣጌጦች፣ ሙዚቃዎች ለእይታና ለሽያጭ ቀርበዋል። በፌስቲቫሉ በኢትዮጵያ ከሁሉም ክልሎች የተውጣጡ የእደ ጥበብ አምራቾች፣ የባህል ቁሳቁስና አልባሳት አስተዋዋቂ፣ የባህል መድኃኒት ቀማሚና የባህል ሙዚቃ ስራዎች ይዘው ቀርበዋል። አቶ ብራኑ አይተነው ከአማራ ክልል የቀርከሃ ውጤቶችን ይዘው በፌስቲቫሉ ላይ የተሳተፉ ናቸው። በመሳተፋቸው ያገኙትን ጥቅም ሲገልጹ
ተቀም ሰጥቶናል። ማናቃቸውን የተለያዩ የማይታወቁ ባህላት የባህል ውጤቶች የሚሰሩትን ከነዛ ጋር አንዳንድ ውጤቶች አድርገናል። ወደፊት አብረን ልንሰራ ብዙ ነገሮችን አግኝተናል ከገበያው ውጭ ማለት ነው።
ከኦሮሚያ ክልል እንደመጡ የተናገሩ ወይዘሮ ሳራ በዚህ የባህልና ኪነ ጥበብ ፌስቲቫል ሁለት ነገር አግኝተናል ይላሉ።
ፌስቲቫሉን ለማሳተፍ ስንመጣ የባህል አልባሳቶችን ይዘን መጥናል። የባህል ቁሳቁሶችን ይዘን መጥናል። እንደዛውም ደግሞ ህብረተሰቡ ገጽ የሚገለገልበትን እቃዎች ይዘን መጥናል። በሁለት አይነት ነው ይዘን መጣል። የዱሮዎቹን ህዝቡ በዚህ ነው የሚተዳደረው ብለን ለማሳየት በአሁን ጊዜ የተሰራውን በተለይ የዚህ አይነቱን አዳዲሶቹን ገበያ ላይ ለመሸጥ ሁለት ነገሮችን በአንድ ጊዜ ለማራመድ፣ አንደኛ እርስ በራሳችን ስንገናኝ የራሳችንን ተሞክሮ እንከፋፈላለን፣ ሁለተኛው ደግሞ ለሽያጭ ያቀረበውን የገቢ ምንጭ እናገኝበታለን።
ኡጋንዳዊቷ ወይዘሮ ናንዳውላ ማርያም የኡጋንዳ መገለጫ የሆኑትን የተለያዩ የእደ ጥበብ ስራዎችና አልባሳትን ይዘው ነው የመጡት።
I deal in art and craft. We came here for this program of music and art.
በጥበብና የእጅ ስራዎች ላይ ነው የምሰራው። ለዚህ የሙዚቃና የጥበብ ፕሮግራም ነው ወደዚህ የመጣሁት። ከኡጋንዳ የተወሰኑ ለማጌጥና የተለያዩ ነገሮችን ለመያዝ የሚያገለግሉ እንደ ቅርጫት ያሉ ቁሳቁሶችን ይዘን መጥተናል። ፎርሳዎችን፣ ኮፍያዎችንና ሌሎች የእጅ ስራዎችንም ይዘን መጥተናል። ይህ በቡድን የምንሰራው ሲሆን ከመቶ አባላት ያሉት ትልቅ ማህበር አለን። ወጣት ሴቶችንና ባሎቻቸውን ያጡ ሴቶችን እያሰለጠንን ይህን ስራ ይሰራሉ። ወደ ተለያዩ ሀገሮች የሚሄድ ድርስ እናገኝ ቁሳቁሶችን ይዘንላቸው ሄደን በማስተዋወቅ ገንዘብ እንዲያገኙ እናደርጋለን። በዚህ የባህል ልውውጥ ዝግጅት ስለ ኢትዮጵያውያን ባህል ስላላቸው ነገር ለማወቅ መጥተናል። እኛም ያሉንን ምርቶች ይዘን ስለመጣን በቀጣይነት እዚህ ገበያ ልናገኝ እነርሱም በእኛ ሀገር ገበያ ሊያገኙ ይችላሉ። ምክንያቱም እኛም የተወሰኑ ቁሳቁሶችን ወደ ኡጋንዳ ወስደን ለማስተዋወቅ ገዝተናልና።
ወይዘሮዋ በአዲስ አበባ ቆይታቸው በአዲስ አበባ ውስጥ የሚገኙ ብዙ ባህልን እንዳወቁና ወደፊትም ይህ አይነት ቀጠናዊ ትስስር የሚፈጥር መድረክ መቀጠል አለበት ሲሉም አጽንኦት ሰጥተዋል። ወይዘሮ አሉላሌ የባህል ጌጣጌጦችና የተለያዩ እደ ጥበባት ባለሙያ ናቸው። ከደቡብ ክልል ነው የመጡት። የህብረቱ ፍቅር ልዩ ነበር ሲሉ የተሰማቸውን ስሜት ሲገልጹ
ይዘን የመጣነው ብዙ እቃ አለ፣ እጅ ጥበቦችን ይላል፣ ሸክላ አለ፣ ሁሉም ማክስ አለ፣ መበጠራ አለ፣ የሌለ ነገር የለም። ደቡብ ውስጥ የሚገኘው ሁሉ በእጅ ነው ያለ። በስም የሚተዳደረው እሱ ነው የሚሰራው በበሱ ማለት ነው። ገበያው እስከዚህ አልደነቀኝም። እኔ አንድነቱ ነው ደስ ያለኝ። ሰው በቃ እንደዚህ ምዋደድ እንደዚህ ምፋቀር ከሆነ በቃ አገራችን ኢትዮጵያ በቃለች ማለት ይቻላል።
የባህልና ስፖርት ሚኒስቴር አቶ ቀጂላ መርዳሳ ባስተላለፉት መልእክት ፌስቲቫሉ የምስራቅ አፍሪካ ሀገራትን ለማዋሃድ ያለመና ወደ ተሻለ ደረጃ ለማሻገር ትልቅ ፋይዳ አለው ብለዋል። ዘመናት የዘለቀውን የምስራቅ አፍሪካ ሀገራት የጋራ ግንኙነት በጠንካራ መሰረት ላይ ለማስቀጠል ትክክለኛ ወቅትና መድረክ ነው ሲሉም አክለዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አባታችን ስላመሻችሁ በእጅጉ እናመሰግናለን። መልካም ሳምንት ይሁንላችሁ። Namaste, Grandma.